ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይልሳት ቪኦኤ 24 ላይ የሚተላለፍላችሁ የአርብ ሚያዝያ 9 2010 ዓ.ም ዝግጅታችን ጀመረ። ትንሣኤ ሲከበር ኮሮና ቫይረስና ኮቪድ-19 እንዳይረሱ ይላል የኢትዮጵያ ጤና ጥበቃ ሚኒስቴር።
ታዲያ ነው ዋናው አንደኛ ሲታረድ ራሱ ንገባያይ ነው መጀመሪያ ያለበት እና በጣም ጥንቃቄ ማድረግ፣ መከላከያ መንገዶቹን በደንብ ማወቅ፣ መተላለፊያ መንገዶቹን በደንብ ማወቅ። ስለዚህ ገበያ ውስጥም አካላዊ መራራቅን መጠበቅ፣ ከምንገዛቸው ሰዎች ያንን ጠብቀን መግዛት። ከዛ በኋላ ግን በቅት አርዶ በተቻለ መጠን እኛ የምንመክረው ጥሬ ስጋ አለመብላት።
ዶክተር ተገኔ ረጋሳ የጤና ጥበቃ ሚኒስቴር የኮሚዩኒኬሽንስ ዳይሬክተር ናቸው። ዘገባውን በአብይ ርዕስ ይዘናል። ጤና ይስጥልኝ፣ እንደምን አመሻችሁ ክቡራትና ክቡራን አድማጮች። ከቤት እየሰራሁ የማስተናግዳችሁ ሰሎሞን አባተ ነኝ። በዚህ ምሽት የአሜሪካ ድምፅ ባልደረቦች ሁላችንም ከቤት ነው ይህንን ስርጭት እያደረስንላችሁ ያለ ነው። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ አየር ላይ እንደዋለ ማዳመጥ ትችላላችሁ። ንጉሱ ታምሬ በቅንብሩ አብሮኛለ። ቨርጂኒያ ከሚገኘው ቤቱ ነው ይህንን ዝግጅት እያቀናበረ ያለው። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ።
ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። በኢትዮጵያ ተጨማሪ 4 ሰዎች ላይ ኮሮና ቫይረስ በምርመራ እንደተገኘ ተገለጸ። የኢትዮጵያ የጤና ሚኒስትር ዶክተር ሊያ ታደሰ ባወጡት ዕለታዊ መግለጫ 842 ሰዎች ተመርምረው 4ቱ ላይ ቫይረሱ እንደተገኘ ነው የገለጹት። በዚህም አጠቃላዩ የተጠቂዎች ቁጥር 96 መድረሱን አስታውቀዋል። ዛሬ የተገኙት 4ቱም ኢትዮጵያውያን ሲሆኑ አንዱ የ22 ዓመት ወጣት ከዱባይ የተጓዘና በለይቶ ማቆያ ክትትል ሲደረግለት የቆየ እንደሆነ ነው የተገለጸው። ሁለቱ ደግሞ የአዲስ አበባና የባህር ዳር ነዋሪዎች ወንድና ሴት ሲሆኑ በቫይረሱ ከተጠቃ ሰው ጋር ግንኙነት የነበራቸው እንደሆኑ ታውቋል። አንዷ የ23 ዓመት የአማራ ክልል አዲስ ቅዳም ከተማ ነዋሪ ስትሆን በቫይረሱ ከተያዘ ሰው ጋር ንክኪ ኖሯት እንደሆነ ክትትል እየተደረገ መሆኑን መግለጫው ጨምሮ አመልክቷል። ታንዛኒያ በኮሮና ቫይረስ የሚያዙ ሰዎቿ ቁጥር እየጨመረ መምጣቱን ተከትሎ ዛሬ ለሶስት ቀን የሚቆይ አገር አቀፍ ጸሎት አስጀምራለች። በሀገሪቱ 6 ተጨማሪ ሰዎች በቫይረሱ መጠቃታቸው በመረጋገጡ አሁን አጠቃላዩ ቁጥር ወደ 94 ከፍ ብሏል። ፕሬዚደንቱ ጆን ማጉፉሊ ይህንኑ ተከትሎ ትናንትና ነው ህዝቡን በአገር አቀፍ ደረጃ ጸሎት ይዞ እግዚአብሔርን ከዚህ ወረርሽኝ እንዲጠብቀን ይማጸን የሚለውን ጥሪያቸውን ያስተላለፉት። በወረርሽኙ የተነሳ በሚቀጥለው ሳምንት ሊከበር የነበረውን የአንድነት ክብረ በዓል መንግስት መሰረዙ የሚታወስ ነው። በኢትዮጵያ የአሶሺየትድ ፕሬስ የፎቶ ጋዜጠኛው ሙሉጌታ አየነ በከፍተኛ ዓለም አቀፍ የሽልማት ተቋም በተወዳደረባቸው ስራዎቹ ለእጩነት ከቀረቡ 3 ስራዎቹ ውስጥ በአንዱ አሸናፊ ሆነ። ሙሉጌታ ያሸነፈው ክስተትን እዚያው በተከሰተበት ቦታና ወቅት በፎቶ ምስል በመያዝ ዘርፍ ነው። ለሽልማት ያበቃው ስራው ቢሾፍቱ አቅራቢያ የኢትዮጵያ አየር መንገድ አውሮፕላን በወደቀበት አደጋ ወቅት ሕይወታቸውን ያጡ ሰዎች ቤተሰቦች አስከሬኖቻቸውን ሊያገኙ ባለመቻላቸው በስፍራው አፈር እየዘገኑ እጅግ በከበደ ሐዘን የተዋጡበትን ሁናቴ በቦታው በምስል በያዘበት ፎቶው መሆኑን ገልጻ አዲሷ ባልደረባችን ስመኝሽ የቆየ ያጠናቀረችውን ዘገባ ይዛ ቀርባለች።
ላለፉት 8 ዓመታት በፎቶ ጋዜጠኝነት ሙያ ያገለገለው ሙሉጌታ አየነ ለዘንድሮ የዓለም አቀፍ ሽልማት የዓመቱ ፎቶ፣ የዓመቱ የፎቶ ታሪክና የዋና ዜና ታሪክ ምድቦች ታጭቶ የነበረ ሲሆን ከነዚህም ውስጥ በዋና ዜና ታሪክ ስብስብ ዘርፍ አሸናፊ ሆኗል። አሸናፊ የሆነበት ፎቶ ዓለም አቀፉ የዜና ወኪል አሶሲየትድ ፕሬስ ወኪል ሆነላቸው በመላው ዓለም የሚገኙ ታላላቅ የመገናኛ ብዙሃን በፊት ገጾቻቸው ላይ ተጠቅመውታል። በወቅቱም እኛ ቁጥር የተጋራ ፎቶ ነበር። ሙልጌታ ሽልማቱን በማግኘቱ የተሰማውን ለቪኦኤ ሲገልጽ
በማሸነፍ እጅግ በጣም ነው ደስ ያለኝ። ይሄ ድል የኔ ብቻ አይደለም። የመላው አፍሪካን ያንግ ፎቶግራፈር በተለይ ወጣት ፎቶግራፈሮች በፎቶ ጆርናሊዝም ላይ መስራት እንዳለባቸው ይሰማኛል። የራሳችንን አፍሪካኖች የራሳችንን አገራችን ለሚፈጠረው ነገር በራሳችን ዓለም ላይ ማሳየት ይኖርብናል። ወጣት አፍሪካ ፎቶግራፈሮችን የሚያነሳሳ ነው ብዬ ማስበው።
ሙልጌታ ያሸነፈበት የዛሬ አመት ቢሾፍቱ አቅራቢያ በወደቀው ቦይንግ 737 ማክስ 8 አውሮፕላን አደጋ ለሞቱ ቤተሰቦቻቸው ፊታቸው ላይ አፈር እየበተኑ ሲያለቅሱ የሚያሳየው ፎቶ እጅግ ስሜቱን የነካ ፎቶ እንደሆነ ይናገራል።
ለኔ እጅግ በጣም ፐርሰናል የሆነ ስራ ነው። ምክንያቱም እጅግ በጣም ነው የሚያሳዝነው። ቤተሰቦቻቸውን፣ ልጃቸውን፣ ሚስታቸውን፣ ጓደኞቻቸውን ያጡ ቤተሰቦች መጥተው ሀዘናቸውን ሲገልጹ የሚያሳዩ ፒክቸሮች ናቸው። ያሉ እጅግ ልብ የሚነካ ነበረ። ዲፕሬስ የሆንኩበት ጊዜ ነበረ። በጣም ኢሞሽናል ነበረ የነበረ ነገር። በዛ ፎቶ ነው ማሸነፍ የቻልኩት። የወር ክስ ማዋጠ ዛ ነው።
አደጋው በደረሰበት ወቅት ለሰባት ተከታታይ ቀናት አደጋው በደረሰበት ቦታ ሌሊት በመሄድ ቀኑን ሙሉ ያሳልፍ እንደነበር ገልጾ ፎቶውን ለውድድር ብሎ ባያነሳውም በዓለም አቀፍ ውድድር ላይ ማሸነፍ መቻሉ ግን እንዳስደሰተው ይገልጻል። ያገኘው ሽልማት የውድድር ሁሉ ቁንጮ ነው የሚለው ሙልጌታ ሌሎች በሙያው ያሉ የፎቶ ጋዜጠኞችና ወደ ሙያው መምጣት የሚፈልጉ ወጣቶችን ያበረታታል ብሎ ያምናል። ለአሜሪካ ድምጽ ሬዲዮ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ስመኝሽን ለዘገባው አመሰግናለሁ። ወደ አሜሪካ ድምጽ ቤተሰብ እንኳን በደህና መጣሽ ስመኝሽ። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ቻይና በኮሮና ቫይረስ ወረርሽኝ ውሃን ውስጥ የሞተው ሰው ቁጥር መጀመሪያ ላይ ካሰብነው በላይ ነው ስትል ዛሬ አስታውቃለች። ውሃን የፊተኛው አሃዟ ላይ ከ50 ከመቶ በላይ ጨምራለች። የከተማዋ የጤና ባለስልጣናት ባወጡት መግለጫ በወረርሽኙ ተጨማሪ 1290 ሰዎች መሞታቸውን ነው ያስታወቁት። በዚህም አጠቃላዩ ቁጥር ወደ 3869 አሻግቧል። በቫይረሱ የተጠቁ ሰዎች ቁጥርም በ325 ጨምሮ አሁን 50333 መድረሱን የተገለጸው። ለሞቱትና በቫይረሱ ለተጠቁት ሰዎች ቁጥር መወዛገብ ታዲያ የተለያዩ ምክንያቶች እንዳሉ የተናገሩት የጤና ባለስልጣናቱ የህመምተኞቹ ቁጥር እጅግ በጣም በዝቶ ከሐኪም ቤቶች አቅም በላይ ስለነበረ ሆስፒታል ሳይገቡ በየቤታቸው የሞቱት ቁጥር ሊካተት ባለመቻሉ እንደሆነም ገልጸዋል። ቀደም ብሎም የውጭ የጤና ባለሙያዎች ቻይና ይፋ ያደረገቻቸውን አሃዞች ትክክለኝነት ተጠራጥረው እንደነበረ የሚዘነጋ አይደለም። በአሁኑ ሰዓት በዓለም ዙሪያ የኮሮና ቫይረስ ተጠቂዎች ቁጥር ከ2 ሚሊዮን አልፏል። ለህልፈት የተዳረጉትም ቁጥር ወደ 150,000 ተጠግቷል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ኮቪድ-19 የሚያስከትለው ህመም በብዛት ልጆች ላይ እንደ አዋቂዎች የማይጸና ቢመስልም በወረርሽኙ የልጆች ህይወት ሙሉ በሙሉ ተመሰቃቅሏል ሲሉ አሳሰቡ። በሚሊዮኖች የተቆጠሩ ልጆች ከትምህርት ቤት ቀርተዋል። በዚያም የተነሳ በየትምህርት ቤቱ ያገኙ የነበረውን ምግብ አጥተዋል ያሉት ዋና ጸሐፊው መንግስታት የልጆችን ደህንነት እንዲጠብቁ ተማጽነዋል። በወረርሽኙ ምክንያት ቤተሰቦች በዓለም ዙሪያ ቤት በዋሉበት በአሁኑ ወቅት ልጆች ቤት ውስጥ ተዘግተው አንድም ለጥቃት ይጋለጣሉ፣ በሌላ የቤተሰብ አባል ላይ ጥቃትና ወከባ ሲፈጸም የመመልከት አደጋም ሊያገኛቸው ይችላል ብለዋል። በዩናይትድ ስቴትስ የኮሮና ቫይረስ ተጠቂዎች ቁጥር ከ677,000 አልፏል። እስከ ትናንት ድረስ ከ35,000 በላይ ለህልፈት ተዳርገዋል። ፕሬዝደንት ዶናልድ ትራምፕ የሀገሪቱ እንቅስቃሴዎች እንደገና እንዲጀመሩ አስተዳደራቸው በሚወስዳቸው እርምጃዎች የአሜሪካውያንን ጤናና ደህንነት ቅድሚያ ትኩረት እንደሚሰጥ ትናንት ለጋዜጠኞች ተናግረዋል። ፕሬዝደንቱና የኮሮና ቫይረስ ጉዳይ ግብረ ኃይላቸው
እንቅስቃሴዎች ቀስ በቀስ የሚከፈቱበትንና ሰራተኞች ወደ የሥራቸው የሚመለሱበትን ሁኔታ የተመለከተ እቅድ ትናንት ይፋ አድርገዋል። ቢያንስ 29 የአሜሪካ ግዛቶች የተዘጉ እንቅስቃሴዎችን በቅርቡ ለመክፈት ዝግጁ ናቸው ያሉት ሚስተር ትራምፕ፣ ሆኖም ውሳኔውን የክፍለ ግዛት አገረ ገዢዎችና የከተሞች አስተዳደሮች እንዲይዙት እንተዋለን ብለዋል። ፕሬዚደንቱ እቅዳቸውን ከመስተዋወቃቸው ከጥቂት ሰዓት ቀደም ብለው የዋሽንግተን ዲሲ ከንቲባ ሞሪል ባውዘር በከተማዋ የታወጀው የእንቅስቃሴ እገዳ በሁለት ሳምንት ተራዝሞ እስከ አውሮፓውያን ግንቦት 15 ድረስ እንደሚቀጥል ተናግረዋል። በቫይረሱ የሚያዙ ነዋሪዎች ቁጥር በተከታታይ ለሁለት ሳምንታት ቀንሶ እስከምናየው ድረስ የእንቅስቃሴ እገዳዎቹ አይነሱም ነው ያሉት ከንቲባዋ። የአውሮፓ ኮሚሽን ፕሬዚደንት አህጉሪቱ ላይ የኮቪድ-19 ወረርሽኝ መጀመሪያ የተዛመተባት ጣሊያን ወረርሽኙ እንደጀመረ ለርዳታ ስላልደረስንላት ከልቤ ይቅርታ እጠይቃለሁ ሲሉ ተናገሩ። ኡርሱላ ቮን ደር ሊየን ጣሊያን በተቸገረችበት ሰዓት ብዙዎች አልደረሱላትም ሲሉ ለአውሮፓ ፓርላማ ነው የተናገሩት። የጣሊያን የውጭ ጉዳይ ሚኒስትር ሉዊጂ ዲማሎ የአህጉራዊ ኮሚሽን ፕሬዝዳንት የይቅርታ ጥያቄ እውነቱን ግልጽ ያደረገ ትልቅ ተግባር ነው ብለውታል። በብሪታንያ ከኮሮና ቫይረስ ህመማቸው እያገገሙ ያሉትን ጠቅላይ ሚኒስትር ቦሪስ ጆንሰንን ተወክለው እየሰሩ ያሉት የውጭ ጉዳይ ሚኒስትሩ ዶሚኒክ ራብ የእንቅስቃሴ እገዳ እርምጃዎቹ ቢያንስ ለሶስት ሳምንታት ጸንተው እንደሚቆዩ ይፋ አድርገዋል። በሌላ በኩል የዓለም የጤና ድርጅት ሀገሮች የቫይረሱን ስርጭት ለመቆጣጠር ያወጧቸውን እርምጃዎች ለመቀነስ ወይም ለማላላት የሚችሉበትን መንገድ የያዙ መመሪያዎች በቀጣዩ ሳምንት እንደሚያወጣ ትናንት አስታውቋል። በሌላ ዜና ዋይት ሃውስ የኮቪድ-19 ወረርሽኝን በስርጭቱ ቦታ ላይ ለመዋጋት የሚደረጉ ዓለም አቀፍ ጥረቶችን ለመደገፍ ያስተዳደሩን የድርጊት መርሃ ግብር በትናንትናው ዕለት ይፋ አድርጓል። ከዋይት ሃውስ የወጣው መግለጫ እቅዱ የዩናይትድ ስቴትስ መንግስት ላለፉት 20 ዓመታት ለዓለም አቀፍ ጤናና ሰብአዊ እርዳታ ከ170 ቢሊዮን ዶላር በላይ ወጪ አድርጎ እያካሄደ ባለው መጠነ ሰፊ ሥራ መሰረት የሚሆን እንደሆነ ነው ያብራራው። በመጨረሻም የፕሬዝደንት ዶናልድ ትራምፕ የግል ጠበቃ የነበሩትና በወህኒ ቤት የሚገኙት ማይክል ኮሆን በወህኒ ቤቱ ኮሮና ቫይረስ በመዛመቱ የተነሳ የእስር ቅጣታቸውን ሳያጠናቅቁ ሊለቀቁ መሆኑ ተሰማ። ኒውዮርክ አውትስቪል ከተማ በሚገኝ ወህኒ ቤት የሶስት ዓመት እስር ቅጣታቸው ላይ ያሉት ማይክል ኮሆን ቅጣታቸውን አጠናቀው የሚለቀቁት በአውሮፓውያን በሚቀጥለው ዓመት መጨረሻ ነበር። ቀሪውን ጊዜ በቤታቸው በቁም እስር ያጠናቅቃሉ ነው የተባለው። ኮሆን በ2018 ዓመተ ምህረት ነው የግብር ማጭበርበር፣ የምርጫ ዘመቻ ገንዘብ አወጣጥ ደንቦችን የመጣስ፣ ለኮንግረስ የሐሰት ቃል የመስጠት ወንጀል መፈጸማቸውን ማመናቸው አይዘነጋም። ከፕሬዝደንት ትራምፕ ጋር በድብቅ ግንኙነት ነበረ ላሉ ሁለት ሴቶች አፍ ማዘጊያ ገንዘብ እንዲሰጣቸው ማመቻቸታቸውንም የቀድሞ የፕሬዝደንቱ ጠበቃ ማመናቸው ይታወሳል። ኮሆን ከመለቀቃቸው በፊት ለ14 ቀናት እዚያው እስር ቤት ውስጥ ተለይተው እንዲቀመጡ የሚደረግ መሆኑ ነው የተመለከተው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
አመሰግናለሁ ቆንጂት። ቨርጂኒያ ከሚገኘው ቤቷ ነው ቆንጂት ታየ የምሽቱን የዓለም ዜና ያሰማችን። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትስ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ሚያዝያ 9 2012 ዓ.ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማግኘት ይችላሉ። የኮቪድ-19 አዘጋገብ
ከሳይንቲስቶቹ ከሐኪሞቹ ጉዳዩ በቀጥታ ከሚመለከታቸው አካላት መረጃን በማግኘት በትክክል ወቅቱን በተጠበቀ ሁኔታ ለህዝቡ ተደራሽ ማድረግ ከጋዜጠኛው ይጠበቃል።
በሚሲሲፒ ዩኒቨርሲቲ የጋዜጠኝነትና የኮሚኒኬሽንስ መምህር ዶክተር ዘነበ በየነ ናቸው ይዘናቸዋል በዚህ ምሽት። አሁን የዕለቱ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ትንሣኤን ሲያከብሩ ኮሮና ቫይረስ እና ኮቪድ-19 መኖራቸውን እያሰቡ ከመጠንቀቅ እንዳይቦዝኑ የኢትዮጵያ ጤና ጥበቃ ሚኒስቴር አሳስቧል። ጥንቃቄው በአምልኮ ስፍራዎች ብቻ ሳይሆን በግብይትና በግል ግንኙነቶችም መሆን እንደሚገባው የሚኒስቴሩ የኮሚኒኬሽንስ ዳይሬክተር ዶክተር ተገኔ ረጋሳ አሳስበዋል። ፀሐይ ዳምጠው ዝርዝሩን ይዛለች።
የጤና ሚኒስቴር እንደገለጸው የዘንድሮው የፋሲካ በዓል መከበር ያለበት የጊዜውን ስጋት ከመመጥን ጥንቃቄ ጋር ነው። የፋሲካ በዓል በክርስትና እምነት ተከታዮች ዘንድ በድምቀት እንደሚከበር ያስታወሱት በሚኒስቴሩ የኮሚኒኬሽን ዳይሬክተር ዶክተር ተገኔ ረጋሳ መደረግ አለባቸው ያላቸውን ጥንቃቄዎችንም አብራርቷል። በኢትዮጵያውያን ዘንድ በዓል ሲከበር የዘመድ አዝማድ ጎረቤትና ወዳጆች መጠራራትና በአንድ ላይ መሰብሰብ የተለመደ ነው ያሉት ኃላፊው፣ የዘንድሮን ፋሲካ ስናከብር ግን ያለንበት ወቅት ግንዛቤ ውስጥ ማስገባት አለብን ሲሉ ተናግረዋል።
ስናከብር እንግዲህ ይሄ በዓል በጣም ትልቅ በዓል ነው። ኢትዮጵያውያን ዘንድ በተለይ ደግሞ የክርስትና እምነት ተከታዮች መጠራራት፣ መገባበዝ፣ ቤተሰብ አካባቢ፣ ጎረቤት መጠራራት መገባበዝ አለ እና እሱንም ጥንቃቄ ማድረግ ያንን አቁሙ ማለት ባይቻልም እንኳን በጣም ገባበዝ አብረን ስንጫወት አካላዊ መራራት የሚባለውን መጠበቅ ያስፈልጋል። ሰላምታ ስንሰጣት ከሮቁ አለመጨባበጥ መረሳት የለበትም። ያንን ጥንቃቄዎች አድርገን ይህንን በዓል ማሳለፍ ያስፈልጋል። ዋናው ጤንነት ስለሆነ ጤንነታችን መጠበቅ፣ ለህይወት ማሰብ ያስፈልጋል እና እነዚህ ነገሮች መረሳት የለባቸውም የሚል መልእክት ነው የምናስተላልፈው።
በዓሉን የሚያከብር የክርስትና እምነት ተከታይ እንደ አቅሙ ዶሮ፣ በግ፣ ፍየል ያርዳል ወይም የበሬ ስጋ ይገዛል። ነገር ግን ከግብይት ጀምሮ ታርዶ ተዘጋጅቶ ለመመገብ እስኪበቃ ድረስ ጥንቃቄ የተሞላበት አዘገጃጀት መከተል ግዴታ ነው በማለት አሳስበዋል። የኮሚኒኬሽን ዳይሬክተሩም
ዶሮ ማረድ፣ በግ ማረድ ይቻላል፣ ግን ጥንቃቄ ነው ዋናው። አንደኛ ሲታረድ ራሱ ስንገበያይ ነው መጀመሪያ ያለበት እና በጣም ጥንቃቄ ማረግ መከላከያ መንገዶቹን በደንብ ማወቅ፣ መተላለፊያ መንገዶቹን በደንብ ማወቅ። ስለዚህ ገበያ ውስጥም አካላዊ መራራትን መጠበቅ፣ ከምንገዛቸው ሰዎች ያንን ጠብቀን መግዛት። ከዛ በኋላ ግን በግ ታርዶ በተቻለ መጠን እኛ የምንመክረው ጥሬ ስጋ አለመብላት። ይህ ጊዜ እስከምታልፍ ድረስ ምንም እንኳን ለኢትዮጵያውያን ከባድ ቢሆንም እናውቃለን፣ ግን ዋናው ለጤንነታችን ደግሞ ማሰብ ስላለብን እና ይሄ ከባድ ሊሆን ስለምችል ከዚህ ጋር ተያይዞ ሊከሰቱ የሚችሉ የጤና ጉድለቶች ሊኖሩ ስለምችሉ ጥንቃቄ ማድረግ ከማረዳችን በፊት ከመነካከታችን በፊት መታጠብ፣ ከነካካም በኋላ ደግሞ እጅን በደንብ አድርጎ በጣምና በንጹህ ውሃ መታጠብ። ምክንያቱም መነካካት ሊኖር ይችላል። ካረድን በኋላ ታጠብ አይናችንን፣ አፍንጫችንና አፋችንን መነካካት ሊኖር ይችላል። ይሄንን በደንብ መጠበቅ አለመነካካት፣ በተለይ ከባህሉ ጋር ይሄ ንግግ ሊኖር ስለሚችል በደንብ መታጠብ አለመርሳት። ግን ውሃ በአቅራቢያው ላይ ካልተገኘ ደግሞ ሳኒታይዘር የሚባል እና አልኮልን መጠቀም እዚህ ላይ ትኩረት እንዲደረግ እንፈልጋለን።
ዶክተር ተገነ አክሎም በተለያዩ የግብይት ቦታዎች ዛሬ ባደረጉት ቅኝት መዘናጋት ማስተዋላቸውን ገልጿል።
አሁን እዚህ ከተማ ላይ ዛሬ ራሱ እያየን ነበረ። ይህንን የአካላዊ መራራቅ ተግባራዊ እያደረግን አይደለንም፣ መርሳት የለብንም። ስለዚህ ገበያ መገበያየት ይቻላል፣ ግን ገበያ ስንገበያይ ደግሞ ጥንቃቄ ማድረግ በጣም ወሳኝ መሆኑን አሁንም መርሳት የለብንም፣ ሁሌም መርሳት የለብንም። ይሄንን ነው አንዱ ማስተላለፍ የምንፈልገው።
ህዝቡ በዓሉን ሲያከብር ድጋፍ የሚሹ ወገኖችን ማስታወስና መርዳት እንዳለበትም የጤና ሚኒስቴር ኮሚኒኬሽን ዳይሬክተር አስገንዝበዋል።
በዚህ በዓል ጋር ተያይዞ ያላቸው ሰዎች የሌላቸው መርዳት በጣም አስፈላጊ ነው የሚሆነው።
ከኮሮና ቫይረስ ጋር ተያይዞ ኢኮኖሚውን ሊቀዛቀዝ ይችላል። በዚህ ጋር ተያይዞ ደግሞ የሚጎዱ ሰዎች ሊኖሩ ስለሚችሉ ያላቸው ሰዎች የሌላቸውን የባህላችንም ስለሆነ ባህል ስለመጣ ብቻ ሳይሆን ኢትዮጵያውያን ባህላችን ነውና የሌላቸውን ሰዎች መርዳት ያስፈልጋል። እንረዳዳ ደግሞ ጥንቃቄ ማድረግ አካላዊ መራራቁንና ንጽህናውን በደንብ እየጠበቅን የሌላቸውን ሰዎች እየረዳን ይህንን ባህል በሰላም እና በጤና እንድናሳልፍ ስላለው ይህንን ሁሉም ተግባራዊ ቢያደርግ በጤና ሚኒስቴር እኛ የተቻለን ሁሉ የቤተሰባችንን ጤና ለመጠበቅ እና በሽታውንም ለመከላከል የተቻለን ጥረት እያደረግን ነው ያለ ነው። ህዝባችን ደግሞ ከጎናችን ከጊዜ ወደ ጊዜ እየቆመ ነው ያለው ማለት ይፈልገው።
ዶክተር ተገኔ ረጋሳ በዓሉ ለኢትዮጵያ ክርስትና እምነት ተከታዮችና ለመላው ህዝብ የጤናና የደስታ እንዲሆን ተመኝቷል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። ፀሐይን አመሰግናለሁ ለዘገባው። የትንታኔው መጽሔት ይቀጥላል። ስፍራና የመመርመሪያ መሳሪያ በሙሉ አቅምና በተስተካከለ ሁኔታ እየሰሩ አይደሉም ሲሉ የሕክምና ባለሙያዎች ቅሬታ እያሰሙ ናቸው። ለባለሙያዎቹ ራስን መከላከያና ሌሎችም አቅርቦቶች አለመሟላታቸውም እየተነገረ ነው። የመንግስቱን ምላሽ አካተተ ዘገባ አስቴር ምስጋናው ከባህር ዳር ይዛለች።
በባህር ዳር ከተማ በመከላከያ ሆስፒታል የሚገኘው የኮሮና ቫይረስ ለይቶ መቆያ ውስጥ የሚሰሩ አንዳንድ ባለሙያዎች ለአሜሪካ ድምፅ እንዳስረዱት ግልጽ የሆነ ለህክምና ባለሙያዎች የሚሆኑ አቅርቦት ችግር ይታያል። ስማቸው እንዲጠቀስ ያልፈለጉ የህክምና ባለሙያዎች ይህንኑ ያብራራሉ።
ከዚህ ከባህር ዳር መኮድ ኮሮና ህክምና ማዕከል ነው። ባለሙያው ራሱ የሚከላከልበት ማቴሪያል የሚጠቀምበት ማለት ነው እየተሟላ አይደለም።
ለምሳሌ ምን የጎደለ?
ለምሳሌ አሁን ይሄ የፊት መከላከያ ያለ ፊት መሸፈኛው ኮምፕሊት የሆነ የምንለብሰው ማለት ነው፣ ከበር ወል የሚባለው ልብሱ ሲሆማማን ታካሚዎች ሲገቡ አርቲፊሻል ማሽን አለ፣ መካኒካል ቬንትሌተር የሚባለው እሱ ማሽን አንድ ብቻ ነው ያለው የሚሰራ ማለት ነው። ምናልባት ያው አሁን ሲሆማማን የለንም እንጂ ቢኖረም ኖሮ ያው ጉዳችን ፈልቷል ማለት ነው። ከዚህ ጋር በተያያዘ የጽዳት ባለሙያ ያው ሪስኩንም እንደሚታይ በመፍራት የሚቀጠር ባለሙያ ጠፍቶ ወንዶች ነው ያሉት፣ የወንድ ጽዳት ማለት ነው። እነሱ ደግሞ ምንም አይነት ኤክስፒሪንስ የሌላቸው ናቸው፣ በቁጥርም ትንሽ ናቸው፣ 4-5 ናቸው። እነሱ ደግሞ ያንን ግዙፍ ሆስፒታል ለማጽዳት አቅሙም መንቱም የላቸውም። እውነቱን ለማነጋገር እንደ ነገሮች መሪ የለን የሚያስተባብረን ማለት ነው።
ጤና ቢሮ የማይመጣው
ደውለን ነበረ፣ ስልካቸውንም አያነሱም።
አንደኛ ደሞዝ እየተከፈለ አይደለም። እኛ እዚህ ሁሉ ነገር ሊሟላልንም ያሉ ነገሮች በሚቻለው መልኩ ቢያሟሉልንም፣ ግን እኛ ደግሞ ጥለን የመጣ ነው ቤተሰቦች አሉ እና እነሱ ለበዓል የሚያስፈልጋቸው ነገሮች እኛ ለማድረግ የቤነፊታችን የሆነ ነገር ሊኖረን ይገባል እና ለጊዜው ባንኖች ማቴሪያሎች ሙሉ ናቸው። ግን እኛ አሁን እያልን ያለነ ለወደፊት ለምሳሌ አሁን ያሉ ከበር የሚባል አሁን ለምሳሌ በጥቂት ነው ያለው፣ 30-40 ነው ያለ እና ብዙ በሽተኛ ቢመጣ ማስተናገድ ከማንችለው በላይ ነው የሚሆንብን እና ቀድሞ የቅድመ ዝግጅት ስራዎች ይሰራ የሚጠየቅ ስንጠይቅ እየተመለሰልን አይደለም።
የአማራ ክልል የህብረተሰብ ጤና ኢንስቲትዩት ምክትል ዳይሬክተር ዶክተር ማህተመ ኃይሌ ከሰሞኑ በሰጡት መግለጫ በባህር ዳር ከተማ የሚገኘው የኮሮና ቫይረስ መመርመሪያ በቦታ እጥረት ምክንያት በሙሉ አቅሙ እየሰራ እንዳልሆነ አረጋግጠዋል።
አንዱ መሳሪያ የመመርመር አቅሙ ከ372 ይደርሳል። በ24 ሰዓት በሙሉ አቅሙ ከሰራ ሁሉ ነገር ከተሟላ 372 ሆኖም ግን አሁን ባለን አቅም ላቦራቶሪው ይህንን የኮቪድ-19 ቫይረስ ለመለየት ቢያንስ 3 ክፍል ዴዚግኔትድ የሆነ ሩም ይፈልጋል። ይህንን ከማድረግ አንጻር አሁን እኛ ላብ ላይ የመስራት አቅሙ በዚህ ባለን ሴታፕ 372 ሁለቱ ማሽኖች ተደምረው ወደ 744 መስራት እየቻሉ፣ ግን አሁን መስራት የቻልንበት አቅማችን ከ96-100 ያሉ ናሙናዎችን ነው በአንድ ጊዜ በ24 ሰዓት ፕሮሰስ ማድረግ የሚችል አቅም ያለ። ይህም የሆነበት እንዳልኳቸው የክፍል ጥበት። ይህን እንግዲህ መንግስት ጋር እየተነጋገር ነው ያለበት ነገር ያው የማስፋፋቱ ጉዳይ ነው። በሁሉም አቅጣጫ የማስፋፋት ስራ የመስራት ሁኔታ ነው።
የአሜሪካ ድምጽ ጉዳዩን ከመመለከታው የክልሉ ጤና ቢሮ መረጃ ለማግኘት ያደረገው ሙከራ አልተሳካም። በጉዳዩ ላይ ለአማራ ብዙሃን መገናኛ ድርጅት ማብራሪያ የሰጡት የዚሁ የጤና ቢሮ ኃላፊ ዶክተር መልካሙ አብቴ ችግሩ በሂደት ይፈታል ነው ያሉት።
ህብረተሰብ ጤና ኢንስቲትዩት ያለው ላብራቶሪ ማሟላት ስራውን እየሰራ ነው። የበዛ ከሂደት ይዙ ተጨማሪ ግብአት ያስፈልጋል። ይሄንን ጤና ሚኒስትሩም ጋር እየተነጋገርን ነው። ሚኒስተር መስሪያ ቤቱ ግዢዎችን እያካሄደ እንደሆነ ገልጾልናል። ከዚህ በኋላ የሚሰጠን ነው የሚሆነው። እኛም ባሉን መንገዶችም እናሟላ ይሆናል። ሲንቲቭ ያስፈልገናል የሚሉ ጥያቄዎች አሉ። ይሄ ተጋላጭነት ላላቸው ባለሙያዎች በሚል የጤና ሚኒስቴር መስሪያ ቤቱ እያስጠናና በቅርብ ጊዜ ይህንን ይፋ እንደሚያደርግ በተለያየ ጊዜ ባሉን የቪዲዮ ኮንፈረንስ ስብሰባዎች ተገልጾልናል። ስለዚህ መመሪያ እንደመጣልን ለሁሉም ተግባራዊ የምናደርግ ይሆናል።
ይህ በእንዲህ እንዳለ በጎንደር ከተማ የኮሮና ቫይረስ ምርመራ ተጀምሯል። ዛሬ በአማራ ክልል 2 የኮሮና ቫይረስ ተጠቂ ሰዎች ተገኝተዋል። ግለሰቦቹ የ52 ዓመት የባህር ዳር ከተማ ነዋሪ እና የ23 ዓመት ወጣት የአዲስ ቅዳም ነዋሪ ናቸው። በክልሉ ቫይረሱ የተገኘባቸው ሰዎች ቁጥር 5 ደርሷል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር ለዘገባው። ወደ ተከታዩ ዘገባ እናልፋለን። ትግራይ ውስጥ ቤት ለቤት የተካሄደው የኮሮና ቫይረስ አሰሳ ትናንት ተጠናቋል። ለአራት ቀናት በመላው ክልል በተካሄደው አሰሳ የተጠረጠሩ 33 ሰዎች ወደ ለይቶ ማቆያ እንዲገቡ መደረጉን መቀሌ ያለው ሪፖርተራችን ሙሉጌታ አጽባሃ ዘግቧል። ዝርዝሩን ከሙሉጌታ።
የትግራይ ክልል ጤና ጥበቃ ቢሮ ኃላፊ ዶክተር ሀጎስ ጎደፋይ በዛሬው ዕለት በሰጡት መግለጫ ሰኞ ሚያዝያ 5 2012 የተጀመረው ለአራት ተከታታይ ቀናት የቆየው የቤት ለቤት አሰሳ ትናንት ሚያዝያ 8 እንደተጠናቀቀ ተናግረዋል። ህዝብ በኮሮና ቫይረስ ወረርሽኝ ያለው ግንዛቤ ምን ይመስላል? በእያንዳንዱ ቤተሰብ የቫይረሱ መከላከያ አለ ወይስ የለም? በማለት ለማረጋገጥ አሰሳው አጋዥ ነበር ብለዋል ዶክተር ሀጎስ። በተካሄደው የቤት ለቤት አሰሳ 33 ሰዎች በቫይረሱ የተጠረጠሩ ተለይተው ምርመራ እየተካሄደ መሆኑም አስታውቀዋል።
ምልክታት ዘለውም ጥርጥራት ተባይለው ቤት ሪፖርት ረኪውና ያምዘለና 33
ምልክቶች የታየባቸው የተጠረጠሩ ሰዎች ተብለው በአሰሳው ያገኘናቸው 33 ሰዎች ናቸው። እነዚህ ሰዎች በምርመራ ሂደት መሰረት ናሙና እየተወሰደ ይገኛል። ምርመራም እየተካሄደ ነው። በትናንትናው ዕለት ብቻ የስድስት ሰዎች ናሙና መጥቷል። የአንዳንዶቹም በየወረዳው እንደ አዲስ የተጠረጠሩ ሰዎች ዳግም ለመጠርጠር ይበቃሉ ወይ ተብሎ እየታየ ነው ነው ያሉት ዶክተር ሀጎስ በመግለጫቸው። በቤት ለቤት አሰሳው ከአስር ዓመት በፊት በተካሄደው የህዝብ ቆጠራ መሰረት 1.3 ሚሊዮን ቤተሰቦች እንዲካተቱ ታቅዶ የነበረ ሲሆን በተግባር ግን 1,500,000 በተካሄደው አሰሳም የህብረተሰብ ግንዛቤ በወረርሽኙ መከላከል 58% መሆኑንና የመከላከያ ግብአቶች ያሏቸው ደግሞ 48% መሆናቸው ታውቀዋል ብለዋል ዶክተር ሀጎስ ጎደፋይ። በትግራይ ክልል አሰሳው ለመጀመሪያ ጊዜ በመካሄዱን በአፈጻጸም ሂደት ጉድለት ሊኖር እንደሚችል ያመኑት ዶክተር ሀጎስ በትግራይ የወረርሽኙ የመከላከልና የመዛመት አቅም ያለበት ደረጃ ለማወቅ አጋዥ ነው ብለዋል።
ተራእዩ ገዛውቲ ወፋመርሐት ስድራ
አሁን በአሰሳው ያገኘ ነው እንደ ትልቅ ማስረጃ ነው። በተለይ ደግሞ በቀጣይ ለምንሰራቸው ጉዳዮች ላይ አጋዥ ነው። ለመከላከል ስራው ደግሞ በተጠናከረ መንገድ እንዲሄድ ያግዛል ነው ያሉት። ከተለያዩ አካባቢዎችና ውጭ ሀገራት ወደ ትግራይ የሚገቡ እንግዶች ለ14 ቀናት ተለይተው እንዲቆዩ በተወሰነው መሰረት እየተፈጸመ ነው ሲሉ ኃላፊው ተናግሯል። የትንሣኤ በዓል ምክንያት በማድረግ ከቤተሰቦቻቸው ጋር በዓሉ ለማክበር ወደ ትግራይ የሚጓዙ ሰዎች በዓሉን በለይቶ ማቆያ ስለሚያሳልፉት ባሉበት አካባቢ ቢቆዩ ይመረጣል ብለዋል ዶክተር ሀጎስ። በቀጣይ የቫይረሱ ወረርሽኝ ተጋላጭ ለሆኑ ማለትም ቫይረሱ በከፍተኛ ደረጃ ከተዛመተባቸው ሀገራት ወደ ትግራይ የገቡ ረዥም ርቀት የሚጓዙ አሽከርካሪዎች፣ ኒሞኒያ የተገኘባቸው፣ በጽኑ ህሙማን ክፍል የሚገኙ ታካሚዎች እንዲሁም በድንገተኛ ክፍል የሚሰሩ የጤና ባለሙያዎች ቅድሚያ ተሰጥቶ የኮሮና ቫይረስ ምርመራ ይካሄዳል ሲሉ የትግራይ ክልል ጤና ጥበቃ ቢሮ ኃላፊ ዶክተር ሀጎስ ጎደፋይ ገልጸዋል። ለአሜሪካ ድምጽ ሙልጌታ ጽቡሃ መቀለ።
አመሰግናለሁ ሙሉጌታ። በኮቪድ-19 ወረርሽኝ ስጋት የሚያስፈልጋቸውን ሰዎችና መጠለያ የሌላቸውን ለመርዳት ለይቶ መመዝገቡን የኦሮሚያ ክልላዊ መንግስት አስታውቋል። የክልሉ አስተዳደር ስለ ኮሮና ቫይረስና ስለ ኮቪድ-19 23 ሚሊዮን ሰው መረጃ እንዲደርሰው አድርጌያለሁ ይላል። የመስተዳድሩን የኮሚኒኬሽንስ ኃላፊ አቶ ጌታቸው ባልቻን ያነጋገረው ሙክታር ጀማል ዝርዝሩን ይዟል።
በስከ ቀበሌ ድረስ ያሉ የጤና ኤክስቴንሽን ሰራተኞች በጎ አድራጊ ወጣቶችን በማደራጀት የማስተማር ቤት ለቤት አሰሳ በማድረግና ያንዳንዱ ሰው ስለ ስርጭቱ ስለ ቫይረሱ ምንነት አጠቃላይ የሚያሳያቸው ምልክቶችና የመከላከያ ስልቶቹ ላይ ግንዛቤ መፍጠር ስራ እየተሰራ ነው ያለው።
የላብራቶሪ ወይ ደግሞ የምርመራ ማዕከሎችን የማስፋፋት ስራን በተመለከተ ኦሮሚያ ላይ ተቋቁሟል የተባሉ የአዳማ ሪጅናል ላብራቶሪን ጨምሮ ከዚህ ቀደም ይጠቀሱ ነበር። ምን እየተሰራ ነው ያለው?
በዚህ ደረጃ ኦሮሚያ 5 ላብራቶሪዎችን ለማደራጀት ነው በእቅድ የተያዘው። 2 ሙሉ በሙሉ ወደ ስራ ገብቷል። የሐረማያና የአዳማ ወደ ስራ ገብቷል። ጅማ ያለውና አሰላ ያለውም በቅርብ ቀን ወደ ስራ እንደሚገባ ሁሉ ነገር የተደራጀለት ነው። ነቀምት ላይ ያለውም በዛ ልክ እየተሰራበት ነው። የሚያስፈልጋቸው ማቴሪያሎችም እየገቡለት የሰው ኃይልም ሰልጥኖ ወደ ስራው የመግባትና የምርመራውንም ስላ ጎን ለጎን ለማስገድ ዝግጅቶች እየተደረጉ ነው ያሉት።
የመከታተል ሂደቶችን ለምሳሌ የንክኪና የግንኙነቶችን ፍለጋ ምን ያህል ሰዎች ጋር እየተደረሰ ምርመራ እየተደረገ ነው ያለው? እንደዚህ አይነት ነገሮች ወረርሽኙን ለመግታትና ለመቆጣጠር ለምሳሌ አዲስ አበባ ላይ የተጀመረ የቤት ለቤት ምርመራና ክትትል አለ። መሰል ስራዎች ኦሮሚያ ላይ የተጀመረ ነገር ምን አለ?
ሁሉም ቦታ ላይ የሙቀት መለኪያ ወደ ኦሮሚያ ከተሞች ሲገባ የሙቀት መለኪያ ስራ እንዲሰራ ተደርጓል። ለዚህ ቅድመ ዝግጅት ተሰርቷል። በዛም ልክ ከአንድ ወር በኋላ ወደ ሀገራችን የገባና ወደ ክልሉ የሄደ ሰውም ካለ በየቀበሌው እንዲለይ የማድረግ ስራና ራሱንም በቀበሌ ወይም በጤና ጣቢያ እንዲያስመዘግብ የማድረግ ስራ ነው የተሰራው። በዛም ልክ አንድ ሰው በዚህ ቫይረስ መጠቃቱ ከተጠረጠረና ወይም ደግሞ በላብራቶሪ ፖዘቲቭ መሆኑ ከተረጋገጠ ትሬስ ይደረጋል። የት ነው የገባው? የት ነው የነበረው? ንክኪ ከምናማን ጋር ነበር? የት ነው ይለው ነገር ይህን ክትትል የሚያደርግ የባለሙያ ቡድንን በክልል ደረጃም በዞንም በከተማም ተደራጅቶ ነው ያለ።
ምን ያህል ሰዎች ጋር ለመድረስ ተቻለ? በዚህ አይነት መልኩ
በዚህ አይነት እንቅስቃሴያችን እስከ ትናንትናው ግምገማችን አጠቃላይ የታየው በሚዲያ ከሚተላለፉት በተጨማሪ በግለሰብ ደረጃ ወደ 3 ሚሊዮን የሚጠጋ ደረጃ ላይ እንደደረስን ነው ግምገማ ያደረግነው። የክልል አመራር ሳይቀር ነው ክልል አመራር ዞን ላይ፣ የዞን አመራር ወደ ወረዳ፣ ወረዳ ደግሞ ወደ ቀበሌ ወርዶ ይህንን ጉዳይ በባለቤትነት እንዲመራ ተደርጎ ሰዎች ግንዛቤ የመፍጠር ስራ ተሰርቷል የሚል ነው ያለን። አንዴ ግንዛቤ ተፈጥሮ የሚያበቃለት አይደለም። በየጊዜው ግንዛቤ የመፍጠር ስራውም የክትትል ስራውን ተጠናክሮ እንዲቀጥል አቅጣጫ ተቀምጦ እየተሰራበት ነው።
ኦሮሚያ ከብዙ ክልሎች ጋር የሚዋሰን ክልል ነው። አልፎም ደግሞ ሌላ ዓለም አቀፍ ድንበሮች አሉ። በአጠቃላይ በጋራ የሚሰሩ ስራዎች ምን ይመስላሉ?
በሀገራችን በአጠቃላይ በየሳምንቱ ከሁሉም ክልሎች ጋር በቪዲዮ ኮንፈረንስ ያለንበትን እየገመገምን ልምዳችንንም እየተጋራ ችግሮቹንም በድንበር አካባቢ ወይም በሚያዋስንን ቀበሌና ወረዳ አካባቢ ያለውንም ችግር እየተጋራን ችግሩን በጋራ የመስራት ስራ አብረን እየሰራን ያለ ነው። ከሀገር ደረጃ ድንበሮቻችን የሚያዋስኑን ሀገሮች ጋር እንዴት መስራት እንዳለብን በአጠቃላይ በአስቸኳይ ጊዜ አዋጁም የተከለከለው ወደ ሀገራችን የሚገቡት በአየርም በምድርም በየብስም የሚንቀሳቀሰውን ሁሉ ተከልክሏል። እሱ የተከለከለውን መሰረት ተደርጎ በሌላም መልክ በእግርም ቢሆን በእንስሳትም የሚንቀሳቀሱ እንቅስቃሴዎች ሊኖሩ ይችላሉ። እነዚህን ለመግታት ድንበር አካባቢ የተለየ ጥበቃ የማድረግ ስራና ሾልኮም የገባ ካለ የምርመራ ስራ በማድረግ 14 ቀን እንዲቆይ የማድረግ ስራ በትኩረት እየተሰራበት ነው ያለው።
ኦሮሚያ ላይ የተገኘው እስካሁን 4 ሰው በኢንዱስትሪ ኮሪደር የሚባለው መንገድ ይሄ ዱከም አንስቶ እስከ አዳማ ያለው መንገድ ላይ በአጠቃላይ ተጋላጭነቱ ከፍ ያለ ነው። ከአዲስ አበባ ቀጥሎ ትልቁ ተጋላጭ ነው የሚባልለት ነው። ምን ማንጫ አሰምተዋል? ምንስ እንደ አዲስ መፍትሄ የተዘረጋ መንገድ አለ?
መጀመሪያም ተጋላጭ የሆኑ ኤሪያዎችን የመለየት ነው። ተጋላጭ የሆኑ ሰዎችን የመለየት ነው። በዚህም ልክ በእኛ በኢንዱስትሪ ኮሪደር ተብሎ በሚጠሩት አዳማ መንገድ ላይ እና በዚህ በዱከም አካባቢ ምን አይነት ትኩረት መደረግ አለበት ተብሎ ከተለዩት ቦታዎች ከተለዩት ኢንዱስትሪዎችም ይሁን ከተለዩት ችግሮች ይደርሳሉ ተብሎ ከተለዩት ሰዎችም እዛ አካባቢ ነው ትኩረት ተደርጎበት ሲሰራ የነበረው እና በተለየ ሁኔታ ነው እዛ አካባቢ እየሰራን ያለ ነው።
ይህ ችግር ሲያጋጥም የተለያዩ ሰዎች በጉዳዩ የማህበራዊ ችግሮች የሚያጋጥማቸው አሉ። ለምሳሌ መንገድ ላይ የሚያድሩ ሰዎች አሉ። በየቀኑ ሰርተው ኑሯቸውን የሚደጉሙ ሰዎች አሉ። እንቅስቃሴም ሊቸግር ስለሚችል ምን ታስቧል የእነዚህን ሰዎች ህይወት መደገፍ ላይ በመንግስት ደረጃ?
ወደ 7 የሚሆኑ ኒውሳን ኮሚቴዎች ተደራጅተዋል። ከነዛ ኮሚቴዎችም አንዱ እዚህ የዜግነት ግዴታ ኮሚቴ ነው። የኮሚቴ ትኩረት አድርጎባቸው ከሚሰራው ስራዎች በተለያየ ደረጃ ያሉትን ባለሀብቶች በንብረታቸው፣ በሀብታቸው፣ በእውቀታቸው ባለው እንዲደግፉ የማድረግ ስራ ነው እየተሰራ ያለው። በዛም ልክ ትናንትና ሲንገመግም በማቴሪያል ሰው ጉልበት ወደ ገንዘብ ሲመነዘር እና በገንዘብ እንዲሁም በተለያዩ ሲጠታዎች በአጠቃላይ ወደ 400 ሚሊዮን በላይ ወደ ግማሽ ቢሊዮን የሚጠጋ ነው የተሰበሰበው እስካሁን። ይህንን በምን አግባብ በአይነትም አለ፣ ይሄ በገንዘብ ብቻ ሳይሆን በአይነትም የተሰጠውን ስጦታ ጭምር ነው እያልኩ ያለሁት። የሰው ጉልበትም ተጨምሮበት በዛ ልክ ነው እየሄደ ያለው። በተደራጀ ሁኔታ ይህንን የመከላከሉንም ስራ ጎን ለጎን የሚጎዱ ሰዎችም ካሉ ራሳቸውን መደጎም የማይችሉ ሰዎችም ካጋጠሙን በምን አግባብ ነው ማቋቋም የምንችለው የሚለው ትኩረት ተደርጎበት እየተሰራ ነው ያለው። በሌላ በኩል በየአካባቢው እርስ በራሱ እንዲደጋገፍ ማድረግ የማዕዳችንን መጋራት የሚለውም የጠቅላይ ሚኒስትሩን አጠቃላይ መነሻ ሀሳብ ወስደን በክልላችን የሚሄድ በዚህ ደረጃ የመተግበር ስራ ነው እየሰራን ያለ ነው። በፊታችን ያለውን በዓላትንም እንዴት አብሮ ማሳለፍ እንደሚችሉ አሁን የክርስትና ሃይማኖት ተከታዮች ከፊታችን በዓል አለ። የእስልምናም ባህል በዓላቸው የሚቀጥለው ሳምንት የሚጀምር በዓል አለ። በዚህም በዓላችን ምንም አይነት የሃይማኖትና የብሔር ልዩነት ሳይኖረን፣ ፖለቲካ ልዩነት ሳይኖረን የመደጋገፍና አብሮ የመብላት ማዕድ አብሮ የመቋደስ ስራ በጋራ መስራት አለብን ብለን በትኩረት እየተሰራበት ነው ያለው። ጎዳና ተዳዳሪዎችም አሉ። ክልላችን በላሉ ከተሞች የሚታዩ ጎዳና ተዳዳሪዎች አሉ። መጀመሪያ እርምጃ የተወሰደው እነዚያ ጎዳና ተዳዳሪዎች ቤተሰባቸው የሚታወቁ ከሆነ ወደ ቤተሰባቸው ሄደው ወደ ከቤተሰባቸው ጋር ተቀላቅለው ጊዜውን እንዲያሳልፉ፣ ካልሆነ ደግሞ ቤተሰባቸው የማይታወቁትን ደግሞ በከተሞች ደረጃ እንዴት ማቋቋምና ማኖር እንችላለን ተብሎ የመለየትና ወደ አንድ የማምጣት ስራም እየተሰራ ነው ያለው።
በጣም ነው የማመሰግነው አቶ ጌታቸው ባልቻ፣ የኦሮሚያ ብሔራዊ ክልላዊ መንግስት ቃል አቀባይ፣ ይህን ቃለ መጠይቅ ለማድረግ ፈቃደኛ ስለሆኑ በአሜሪካን ድምፅ አድማጮች ስም በጣም እናመሰግኖታለን።
እኔም አመሰግናለሁ።
አመሰግናለሁ ሙክታር። በምስራቅ ጉጂ የተለያዩ ወረዳዎች ውስጥ ቁጥሩ የበዛቸው የአካባቢው ነዋሪዎች ገልጸዋል። የኦሮሚያ ጸጥታ ቢሮ ደግሞ ወንጀሎችን የፈጸሙ የኦነግ ሸኔ ታጣቂዎች ያላቸው ሰዎች መያዛቸውን አስታውቆ ከህግ ውጪ የተያዘ ማንም የለም ብሏል። ዳዊት ገልሞ ተጨማሪ ይዟል።
ስማቸው እንዳይጠቀስ ጠየቁ አንድ የጎሮዶላ ወረዳ ነዋሪ ለአሜሪካ ድምፅ እንደተናገሩት በምስራቅ ጉጂ በአራት ቆላማ ወረዳዎች ማለትም ጎሮዶላ፣ ጉም የለሎ፣ ሰባቦሩ እና ሊበን ወረዳዎች ብዙ ሰዎች በቁጥጥር ስር እየዋሉ መሆኑን ተናግረዋል።
ሀል ጅሩ ባኤ አደሳዳ ማን ባኤ ጋሉ እንዳንደው
ያለው ሁኔታ በጣም አሳሳቢ ነው። ሰው ወጥቶ መግባት አይችልም። የመንግስት ሰራተኞች፣ ነጋዴዎች፣ አርብቶ አደሮች፣ አርሶ አደሮች ጭምር እየታሰሩ ነው። ለምሳሌ እኔ በምኖርበት ጎሮዶላ ሰው ያለውን ማሳ እንዳያርስ ውጡና ሸማቂዎችን አድኑ እያሉ ነው። ህዝቡ በጣም ትልቅ ችግር ውስጥ ነው ያለው ይላሉ። እስሩ እየተፈጸመ ያለውም በኦሮሚያ ልዩ ኃይል አማካኝነት መሆኑን እኚህ ነዋሪ ገልጸው እስረኞቹም በሀርቀለው ከተማ ፖሊስ ጣቢያ ውስጥ እንደሚገኙ ተናግረዋል። በተጨማሪም እስረኞቹ በቤተሰብ እንዳይጎበኙና ፍርድ ቤትም እንዳልቀረቡ ገልጸዋል። በሌላ በኩል አንድ የነገሌ ከተማ ነዋሪ በነገሌ ከተማ በተመሳሳይ ነጋዴዎች፣ በአካባቢው የሚኖሩ አርሶ አደሮች እንዲሁም በቅርብ ጊዜ በኮሮና በሽታ ምክንያት ወደ ቤተሰባቸው የተመለሱ የከፍተኛ ትምህርት ተማሪዎች በልዩ ኃይሎች እየታሰሩ ነው ብለዋል። ትላንትናና ዛሬ በነገሌ የታሰሩ ሰዎች ከ250 ሰዎች በላይ ይሆናሉ። ከነዚህ 11 የፖሊስ አባላት፣ የዞን እንዲሁም የወረዳ አስተዳደር ካቢኔ አባላትም አሉበት ይላሉ እኚሁ ነዋሪ ሲናገሩ።
ነሞት ዱ ካቢኔ ጎዲና አለ፣ ካቢኔ አና አለ፣ ሁንዲ ሳኒ ነም ቶኩመሌ ነሞተ ገማት ደመን ሁንዲ ሳኒ ነም ብለማ ናኖ ሸንተማ ዳንኬ ሳይ።
የሊበን ወረዳ የጸጥታ ቢሮ ኃላፊ መንግስት እርምጃውን እየወሰደ የሚገኘው በአካባቢው የተለያዩ ወንጀሎች በመፈጸም የሚታወቁ የኦነግ ሸማቂዎችን በቁጥጥር ለማዋል ነው የሚል ምላሽ ሰጥተዋል።
ኦላንቱማን ሴራ ቢራፊስ ዱብራፊስ ወልግዴራ ዱበርቲን
የህግ የበላይነት ለወንድ ለሴትም ነው። ሁሉም ሰው ህግ ማክበር አለበት። ሴት ወንጀል አሰራም የሚል ድምዳሜ የለም። የሀገሪቱ ህግ እንደሚለው ሁሉም ተጠርጣሪዎች ጉዳያቸው የሚመረመር ይሆናል። ስለዚህ ሴቶች አሊያም አዛውንቶች ታሰሩ የሚባል ነገር የለም። ማንኛውም በወንጀል የተጠረጠረ ሰው በቁጥጥር ስር ውሎ ጉዳዩ የሚመረመር ይሆናል ይላሉ። የኦሮሚያ ጸጥታ ቢሮ ኃላፊ ኮሎኔል አበበ ገረሱ መንግስት የእስርም ጀ እየወሰደ ያለው በታጣቂዎች ላይ እንጂ በሰላማዊ ዜጎች ላይ አይደለም ብለዋል። በዚህ ሂደትም የትኛውም ሳይቀር አስረግጠው ተናግረዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።
አመሰግናለሁ ዳዊት ለዘገባው። ዌብሳይታችን amharic.voanews.com ላይ ዝግጅቶቻችንን ሁሉ ማግኘት ይችላሉ። ያለፉ ዝግጅቶችንም ሊያገኙ ይችላሉ። በፌስቡክ፣ በትዊተር፣ በሌሎችም ማህበራዊ መገናኛዎች፣ በኢንስታግራም፣ በዩቲዩብ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ፣ ተሳተፉ፣ ሐሳቦቻችሁን አንሸራሽሩ። ፌስቡክ ላይቭ አት ቪኦኤ አምሃሪክ ስርጭቶቻችንን በቀጥታ ማግኘት ትችላላችሁ። እንዲሁም በአሃዱ ራዲዮ 94.3 ላይ በቀጥታ እንደመጣለን። ከኦዲዮ ናው በተጨማሪም ደግሞ በእጅ ስልካችሁ voa.horn.mobi ላይ እንገኛለን። አፓችንን ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ስርጭቶቻችንን በቀላሉና በጥራት ማግኘት ትችላላችሁ፣ መሳተፍም ትችላላችሁ። ከዚህ መደበኛ ስርጭታችን በተጨማሪ በተመሳሳይ የአየር ሞገዶች ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡም እንጋብዛለን። የስልክ መስመራችን በነገራችን ላይ 2022059942 ነው። በኢሜይል መልእክቶቻችሁን ልትልኩልን የምትፈልጉ horn@voanews.com ላይ እንገኛለን። በነገራችን ላይ የፋሲካ ዝግጅት እየተቀናበረ ነው። መልእክቶቻችሁን አስተያየቶቻችሁን እንድትልኩልን ጋብዛለን። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። ለዜናው ቆንጂት ታየ፣ ዋና አዘጋጅ ትዝታ በላቸው፣ እኔም ማስተናጋጃችሁ ሰሎሞን አባተ። በኮቪድ-19 ምክንያት ሁላችንም ከየቤታችን እየሰራን ነው ይህንን ስርጭት እያቀረብንላችሁ ያለ ነው። እስከ ምሽቱ 4 ሰዓት ከእናንተው ጋር ነን። አብራችሁን ቆዩ። አሁን ወደ ተከታዩ ዘገባ እንለፍ። ቻይና ተኮር ነው ኮሮና ቫይረስን በአግባቡ ሳያጠናና አፋጣኝ እርምጃ ሳይወስድ ቀርቷል ሲሉ የዓለም የጤና ድርጅትን የሚወነጅሉት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ለድርጅቱ እንዳይሰጥ ያገዱት ገንዘብ ጉዳይ እየተፈተሸ መሆኑን ትናንትም ተናግረዋል። የዋይት ሃውስ ቤተ መንግስት ሪፖርተራችን ፓትሲ ዊዳኩስዋራ ያጠናቀረችው ዘገባ አለ፣ አዳነች ፍሳዬ ታቀርበዋለች።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አስተዳደራቸው ለዓለም አቀፍ የጤና ድርጅት የሚያዋጣውን ገንዘብ እንደሚያቆም ባለፈው ረቡዕ ማስታወቃቸው የሚታወስ ነው። የተባበሩት መንግስታት የጤና ድርጅት ቻይና ተኮር ነው በማለት ምርመራ እስከሚካሄድበት ጊዜ ድረስ ገንዘቡን አልሰጥም ነው ያሉት ፕሬዚዳንቱ። ትራምፕ ከቻይና ወደ ዩናይትድ ስቴትስ ጉዞ እንዳይደረግ ባለፈው ጥር ወር ባገዱበት ወቅት የዓለም የጤና ድርጅት በመቃወሙ ሲነቅፉት ቆይተዋል። የዓለም የጤና ድርጅት መመሪያ በጣም ወሳኝ በሆነው ጊዜ ድንበራቸውን ለመቆጣጠር እንዳይችሉ አድርጓል። ይህም ቫይረሱ በፍጥነት በዓለም ደረጃ እንዲዛመት አስችሏል። ትልቅ ስህተት ነው፣ ምናልባትም ያውቁታል ነው የሚሉት ፕሬዚደንት ትራምፕ። ኮቪድ-19 መዛመት በጀመረበት ወቅት ፕሬዚደንት ትራምፕ ቻይናንና የዓለም የጤና ድርጅትን ሲያሞግሱ ነበር። አሁን ግን አቋማቸውን ቀይረው ዩናይትድ ስቴትስ ለጤናው ድርጅት የምትሰጠውን የገንዘብ መዋጮ ለማቆም ዝተዋል። ዩናይትድ ስቴትስ ዋናዋ የጤናው ድርጅት ለጋሽ ናት። ባለፈው ዓመት ከ550 ሚሊዮን ዶላር በላይ መስጠቷ ታውቋል። ድርጅቱ ከሚያገኘው መላ መዋጮ ወደ 15 ከመቶ የሚጠጋ የምታዋጣው ዩናይትድ ስቴትስ ናት። ለጤናው ድርጅት የበዛ ገንዘብ በመስጠት ሁለተኛ ቦታ የሚይዘው የቢል ጌትስ ተቋም ሲሆን ሶስተኛ ጋቭ አላያንስ የተባለው ነው። የሁለቱም ተቋሞች ባለቤት አሜሪካዊ ባለሀብት ቢል ጌትስ ናቸው። ቢል ጌትስ የትራምፕን ውሳኔ አደገኛ ነው በማለት በትዊተር ባስተላለፉት መልእክት አውግዘውታል። የዓለም የጤና ድርጅት ለወረርሽኙ የሰጠው ምላሽ በቂ አይደለም በማለት የሚነቅፉት ብዙ ናቸው። በርካታ ሀገሮች የጤናው ድርጅት ያወጣውን መመሪያ ወደ ጎን ትተው የኮሮና ቫይረስ መዛመት እንደጀመረ በቻይና ጎብኚዎች ላይ እገዳ ደንግገው ነበር። ነገር ግን አንዳንድ ነቃፊዎቹ ሳይቀሩ በድርጅቱ ላይ ምርመራ መደረግ ያለበት ዓለም ወረርሽኝን ለማቆም ይታገል ባለበት ወቅት ሳይሆን የቫይረሱ መዛመት ከቆመ በኋላ ነው የሚል እምነት አላቸው። የዓለም የጤና ድርጅት የሕግ አማካሪ የነበሩት ጃን ሉቻ ቡርችም ጭምር ትራምፕ አሁን ይህን በማድረጋቸው በጣም የተሳሳቱ ይመስለኛል። የእሳት አደጋ ሰራተኞች በአንድ ቤት ላይ የተነሳ እሳትን ለማጥፋት በሚታገሉበት ጊዜ የሚጠቀሙበትን የውሃ ቧንቧ ማጥፋትን ያክል ነው ያደረጉት። የሚከራከሩባቸው ነጥቦች ቢኖርም እንኳን አሁን የሚደረግበት ጊዜ አይደለም በማለት ቡርች ይነቅፈዋል። የዓለም የጤና ድርጅት ስራ የኮቪድ 19ን መዛመት መታገል ብቻ አይደለም፣ ፖሊዮን፣ ኩፍኝን፣ ወባን፣ ኢቦላን፣ የተመጣጠነ ምግብ እጦትንና ሌሎች በርካታ በሽታዎችን ለማቆም የመጣር ስራም አለበት። ዩናይትድ ስቴትስ ያገደችው ገንዘብ የፈጠረውን ክፍተት ለመድፈን ከሌሎች አጋሮች ጋር እንደሚሰራ የዓለም የጤና ድርጅት ገልጿል። የድርጅቱ ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም እኛ ስንከፋፈል ቫይረሱ በመካከላችን የተፈጠሩትን ስንጥቆች ተጠቅሞ ያጠቃናል ሲሉ ገልጸውታል። የዓለም የጤና ድርጅት በአሰራሩ ላይ ግልጽነትና ተጠያቂነት እንዲኖር ለማረጋገጥ ሲል ጊዜው ሲደርስ ግምገማ የሚያደርግ መሆኑን ግልጽ አድርጓል። ዊልሰን ማዕከል ውስጥ ቻይናንና ዩናይትድ ስቴትስን የሚመለከት የኪሲንጀር ተቋም ስራ አስኪያጅ ሮበርት ዴሊም በጉዳዩ ላይ ሀሳባቸውን ገልጸዋል። እንዲህ አይነቱ ጫና ምናልባትም አስፈላጊ ይመስለኛል። ምርመራ የማካሄዱ ውጤት እንደሚኖረው ተስፋ አድርጋለሁ። የዓለም የጤና ድርጅት በህዝባዊ ጤና ሳይንስ ብቻ እንጂ በቻይና ወይም በማናቸውም የዓለም መሪዎች ፍላጎት በማይመራ መልኩ ለውጥ የማድረግ ውጤት እንደሚኖረውም ተስፋ አድርጋለሁ ብለዋል ሮበርት ዴሌ። የዓለም የጤና ድርጅትን የሚነቅፉ ሰዎች ሳይቀሩ የዩናይትድ ስቴትስ የገንዘብ መዋጮ መንፈግ ሊያስከትል ይችላል የሚሉትን ጉዳት ማንሳታቸው አልቀረም። ቻይና በዓለም አቀፍ የጤና ድርጅት ላይ ተጽዕኖዋን ለማስፋት እድል ሊከፍትላት ይችላል የሚል ስጋት እንዳላቸው ጠቁመዋል።
አመሰግናለሁ አዳነች። ወደ ተከታዩ ዘገባ እንለፍ። በኮቪድ-19 ስጋት ምክንያት ተዘግተው የነበሩ አንዳንድ የንግድ አካባቢዎች ስራ መጀመራቸውን እዚያው የሚገኘው ሪፖርተራችን አዲስ ቸኮል ዘግቧል። አዲስ ዝርዝሩን ይዟል።
የድሬዳዋ አስተዳደር የኮሮና ወረርሽኝን ለመከላከል አውጥቷቸው የነበሩ ክልከላዎችን የሚያላሉ እርምጃዎችን ወስዷል። አስቀድሞ ወደ ድሬዳዋ መግባትም ሆነ ጭኖ መሄድ ተከልክለው የነበሩ የህዝብ ማመላለሻ ተሽከርካሪዎች አሁን የመጫን አቅማቸውን ግማሽ እየጫኑ እንዲቀሳቀሱ ፈቅዷል። ከዚህ ባሻገር በሺዎች የሚቆጠሩ የከተማዋ ነዋሪዎች ይሰሩባቸው የነበሩ ሁለት ገበያዎች ከ17 ቀን በኋላ እንዲከፈቱ መወሰኑን የአስተዳደሩ የመንግስት ኮሙኒኬሽን ጉዳዮች ቢሮ ኃላፊ አቶ ስቃይ አስተፋሳ አስታውቀዋል።
የአስተዳደሩ ካቢኔ የገበያ ቦታዎች ለው አጠቃላይ ነባራዊ ሁኔታ በመነሳት እና የህዝቡን ፍላጎትን በማየትና ነገር ግን ከዚህ ጎን ለጎን ደግሞ በሽታውን ከመከላከል ጋር ተያይዞ ያሉ ጥንቃቄዎችን ባልተጓደለና ለሱ ምንም አይነት ማሻሻያ ሳይደረግ የታይዋን የገበያ አዳራሽ የንግድ እንቅስቃሴ እንዲጀመር የተወሰነበት ሁኔታ አለ። የታይዋን የንግድ እንቅስቃሴ ሲጀመር በሁሉም በሮች ላይ አንደኛ የእጅ ንጽህና ሊያስጠብቁ የሚችሉ ግብአቶች መሟላት ይኖርባቸዋል። የሱቅ ባለቤቶች እያንዳንዱ ደንበኛ ለሚሰጡት አገልግሎት ማስክ በመልበስ እንዲሁም ሳኒታይዘርና አልኮል የመሳሰሉ የጥንቃቄ ቁሳቁሶችን በማሟላት መፈጸም ይኖርባቸዋል። የአሸዋ ገበያ ንግድን በተመለከተ ትክክለኛ መደብ ወይም መደብር ያላቸው የስራ እንቅስቃሴያቸውን በተሟላ ቀደም ሲል ባላቸው ጥንቃቄዎች ስራቸውን እንዲያከናውኑ፣ ነገር ግን በጣም በተጨናነቀ መልኩና ጥንቃቄም ርቀትን ጠብቆ ለመሄድም እንዲሁም ለግብይት ስርዓቱም አስቸጋሪ በሆነ መልኩ ያለውን መጨናነቅ ለመፍታት ደግሞ ባለው አቅራቢያ የኮኔል ሜዳና እንዲሁም በቅርባቸው ባለው አሸዋ ላይ ርቀትን ጠብቀው የንግድ ስርዓቱን እንዲያደርጉ እንጂ ባነበረበት እንዲቀጥል ያልተወሰነ መሆኑ፣
በአንጻሩ የከተማ ዋነኛ የጫት መገበያያ እንዲዘጋ ተወስኗል።
ጫት ተራ ገበያ መከላከል ስራችን ጋር ተያይዞ እንዲዘጋና ነገር ግን ይህንን ንግድ የሚያንቀሳቅሱ በሶስት የተለያዩ ቦታዎች ላይ እንቅስቃሴያቸውን እንዲያደርጉ ምችችትም የተደረገ ስለሆነ የሚያመቻች ግብረ ኃይል ዛሬና ከነገ ጀምሮ የሚያስተካክል ስለሆነ የጫት ተራ ገበያው እንዲዘጋ የተወሰነበት ሁኔታ አለ። በኮሎኔል ሜዳ፣ ለገሀሬ ሜዳ እና በሳቢያን ሜዳ ላይ ችችት እንዲደረግላቸው፣ ከዛ ውጭ ግን እንዲዘጋ የተወሰነበት ሁኔታ
ከገበያዎቹ ባሻገር ከሁለት ሳምንት በላይ ተዘግቶ የነበሩ የከተማ ሆቴሎችና ምግብ ቤቶችም ተከፍተው አገልግሎት መስጠት እንዲጀምሩ ተፈቅዶላቸዋል። ሆኖም በፌዴራል አስቸኳይ ጊዜ አዋጁ መሰረት አስፈላጊው የመከላከያ ስራዎች መስራት እንዳለባቸው አቶ ስቃይ አሳስምረውበታል። የሐረሪ ክልልም በተመሳሳይ የትራንስፖርት አገልግሎት በግማሽ መስጠት እንዲጀምር የወሰነ ሲሆን በገበያዎች ላይም እንዲሁም ማሻሻያዎችን አድርጓል። የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አብዱ መሊክ መሐመድ ይናገራሉ።
አንደኛው እዚህ የስላሴ ጫት ገበያ ነው። ማያመች ቦታ ነበረ። ገበያም አንድ ላይ ስላለ ያንን የመነጠልና በስፎኮንን ትምህርት ቤት ሜዳ ላይ የወሰድንበት ሁኔታ ነው ያለው። ሌላኛው ገበያ መናኸሪያ ነው። ሀገር የሚመጡ መኪናዎች እዛ ነበር የሚገቡት። ለበሽታው ተጋላጭ ስለሆነና መኪናና ሰውም በጣም ተጨናንቆ የሚንቀሳቀስበት ፊት ለፊቱም ውስጡም ገበያ የሚካሄድበት ቦታ ስለነበረ ያንንም የመበተን ስራን የሰራ ነው። በጅጅጋ በኩል የሚመጡ ገበያዎች ደከር አካባቢ ያለ ሜዳ ላይ እንዲጠቀሙ፣ በድሬዳዋ በኩል የሚመጡ በላይኛው በአመሬሳ የሚገቡ ተሽከርካሪው ደግሞ ከተማ ውስጥ ያለው ስቴዲየም ወይም የቀድሞ አሮጌ ስቴዲየም እዛ እንዲጠቀሙ ነው ያደረግነው። እዛው በተቻለ አቅም ርቀታቸውን እንዲጠብቁ፣ መታጠቢያ ውሃ እንዲጠቀሙ፣ እንደዚሁም ነው ሰው ርቀቱን እንዲጠቀም ቋሚ የሆነ የቀስቀሳ ማይክሮፎን እናስቀምጠን እዛ።
በድሬዳዋ ከሁለት ሳምንት በፊት የኮሮና ቫይረስ ተገኝቶባቸው የነበሩ ጥንዶች አሁን በጥሩ የጤና ይዞታ ላይ እንደሚገኙ አስተዳደሩ አስታውቋል። ከእነሱ ጋር ንክኪ የነበራቸው ቤተሰቦቻቸው በሙሉ በተደረገላቸው ምርመራ ከቫይረሱ ነጻ ሆኖ ተገኝተዋል። ይህ ሁኔታ ሰሞኑን እየተወሰዱ ካሉ ተከታታይ እርምጃዎች ጋር ተደምሮ በህብረተሰቡ ዘንድ የመዘናጋት አዝማሚያ እየፈጠረ ነው የሚሉ ብዙዎች ናቸው። የሐረሪ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊው አቶ አብዱ መሊክ እየታየ ያለው መዘናጋት ከግንዛቤ ጥረት የመነጨ አይደለም ባይ ናቸው።
በአብዛኛው ህብረተሰብ መረጃው ደርሶታል። ጥንቃቄ ማድረግ ያለበትን ደረጃም ግንዛቤ አለ። ግንዛቤውና የባህሪ ለውጡ ነው እኩል አልሄደው። እስከ ገጠር ድረስ ወርደን ግንዛቤው አለው የለም የሚለውን ቼክ ስናደርግ ገጠር ድረስ ወርደን 100% ሊባል በሚችል ህብረተሰቡ ስለ በሽታውና ስለ በሽታው መተላለፊያ መንገድ ሰምቷል። ግን በዛ በሰማው ልክ ፕራክቲስ እያደረገ አይደለም።
የድሬዳዋ ጤና ቢሮ ኃላፊ ወይዘሮ ለምለም በዛብህ እንደ ድሬዳዋ ያለው ነባራዊ ሁኔታ ስጋትን የሚጨምር እንጂ የሚቀንስ አይደለም ይላሉ።
በጣም እንደጨመረ ነው። ጅቡቲ ላይ እንደምታውቁት ከ300-400 በላይ በሽተኛ ነው እየተገኘ ያለው እና ጅቡቲ ደግሞ በጣም ቅርብ ነው ለድሬዳዋ። ሰዎች ደግሞ በከፍተኛ ሁኔታ እየመጣ ነው በቦርደር ማለት ነው። ስለዚህ እሱን ለመቅረፍ እኔ ተደጋጋሚ ጊዜ በመግለጫ የምስል ፖይንት ካላነሳ አላልፍም። በማስተማሪያ ነገርን ያለ ነው ስጋቱ ከፍተኛ እንደሆነ ከጅቡቲ የሚመጡ ሰዎችም ሊጠቅሙን፣ እኛም ደግሞ ቦርደር ላይ ቆመን ልኬት እየሰራን ስልካቸውን የሚወሰድን መረጃ እየሰበሰብን ነው እና ከዛ አንጻር እዚህ ከተማ ውስጥ እንኳን ፖዚቲቭ የሆነ ሰው ባይኖረንም ጅቡቲ ድሬዳዋ እንደማለት ስለሆነ
ከድሬዳዋ በቅርብ ርቀት የምትገኘው ጅቡቲ በዛሬው ዕለት የተገኙ ውጤቶችን ጨምሮ የኮሮና ቫይረስ የተገኘባቸው ዜጎቿ ቁጥር 590 መድረሱን መገናኛ ብዙሃን እየዘገቡ ናቸው። ከዚህ አንጻር ከጅቡቲ ጋር በቅርብ ርቀት የምትገኘው የድሬዳዋ ነዋሪዎች አስፈላጊውን የጥንቃቄ እርምጃዎች ከመቼውም ጊዜ በላይ አሁን መውሰድ አለብን ሲሉ ወይዘሮ ለምለም ይመክራሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አመሰግናለሁ አዲስ። በኮቪድ-19 ወረርሽኝ ውስጥ ከመገናኛ ብዙሃን ምን ይጠበቃል? አዘጋገቡስ እንዴት ሊሆን ይገባዋል? በሚሲሲፒ ዩኒቨርሲቲ የጋዜጠኛነትና የኮሚኒኬሽንስ መምህር የሆኑትን ዶክተር ዘነበ በየነን ሎስ አንጀለስ የሚገኘው ሪፖርተራችን ዳንኤል አርጋው አነጋግሮ ተከታዩን ዘግቧል።
በዩኒቨርሲቲ ኦፍ ሚሲሲፒ ጋዜጠኝነትና ኮሚኒኬሽን መምህር የሆኑት ዶክተር ዘነበ በየነ ጋዜጠኞች በዚህ ዓለምን ባስጨነቀው የኮሮና ቫይረስ ስርጭት ወቅት ትክክለኛና ፈጣን መረጃ ለሕዝቡ በማቀበሉ በኩል ከፍተኛ ኃላፊነት እንዳለባቸው ነው የሚናገሩት።
መረጃ የማግኘት ትክክለኛ መረጃ የማግኘት የመፍትሄው አካል ነው። ሁላችንም አሁን ስለዚህ ስለሚባለው ቫይረስ ምናልባትም በጣም አስፈሪ ከሚያደርገው ነገር አንዱ ከምናቀው ነገር የማናቀው ነገር የበለጠ ስለሚመስለኝ ነው። እና ይሄንን በተመለከተ ጋዜጠኞች ከሙያተኞች ከሳይንቲስቶቹ ከሐኪሞቹ በሽታው ምንድን ነው? ቫይረሱ እንዴት ነው የሚተላለፈው? በዓለም ላይ ያለው ስርጭት ምን ይመስላል? ይሄንን በሽታ ቫይረስ ስርጭት በስኬት የተወጡ ሀገሮች ለምሳሌ እንደነ ደቡብ ኮሪያ አይነት ምን አይነት ዘዴ ተጠቀሙ? ከነሱ ምን እንማራለን? በዚህ ቫይረስ በከፍተኛ ሁኔታ ከተጎዱት ሀገሮች እነ ጣሊያን ምን ማድረግ ነበረባቸው? ምን አላደረጉም? ከነሱ ምን እንማራለን? እንግዲህ ጋዜጠኝነት እነዚህ ነገሮችን ሩቅ የሆኑ ነገሮችን አቅርቦ የማምጣት አገራዊ አቀራረብ በማልበስ ህዝቡ ሊረዳው በሚችለው መልኩ እነዚህን መረጃዎች በወቅቱ ትክክለኛ የሆኑ መረጃዎችን ማቅረብ አንደኛ ህዝቡ እንዲረጋጋ ይረዳል። ሁለተኛና ዋነኛው ነገር ደግሞ ህዝቡ ራሱን እንዲከላከል አስፈላጊውን ጥንቃቄ እንዲያደርግ አስፈላጊውን እርምጃ እንዲወስድ ያደርጋል። በሌላ አነጋገር ሚዲያው፣ ጋዜጠኞች በሳይንቲስቱና በህዝቡ መካከል ድልድይ ሆነው ትክክለኛ መረጃ ወቅቱን በጠበቀ ሁኔታ ወደ ህዝቡ የሚያደርሱበት ትልቅ አገራዊ ግዴታቸውን የሚወጡበት ትልቅ እድል የሚፈጥርላቸው ይመስለኛል። ከጋዜጠኞች ቀድም ያልኳቸው ዋና ዋና ነገሮች ይጠበቃል። ትክክለኛ መረጃ ወቅቱን በጠበቀ ሁኔታ ለህዝብ ማቅረብ፣ ምናልባትም እንደ አንዳንድ ወቅቱ ከፖለቲከኞቹ ሳይሆን ከሳይንቲስቶቹ፣ ከሐኪሞቹ፣ ጉዳዩ በቀጥታ ከሚመለከታቸው አካላት መረጃን በማግኘት በትክክል ወቅቱን በጠበቀ ሁኔታ ለህዝቡ ተደራሽ ማድረግ ከጋዜጠኛው ይጠበቃል። ትክክለኛ መረጃ የማገኘው የት ነው? ትክክለኛው መረጃ ምንድን ነው የሚሉትን ነገሮች ከሁለት፣ ከሶስት፣ ከአራት ከተለያዩ የዜና አውታሮች ከተለያዩ ምንጮች መረጃን ማግኘት አይ ቲንክ ትክክለኛ እርምጃን ይመስለኛል።
ጋዜጠኝነት ከማህበረሰቡ ጋር እለት ተእለት የሚያገናኝ የሙያ መስክ መሆኑ ይታወቃል። በተለይም ጋዜጠኞች ቃለ መጠይቅ በሚያደርጉበት ወቅት እንዲሁም ስቱዲዮ በጋራ በሚጠቀሙበት ጊዜ ሊያደርጓቸው የሚገባቸው ጥንቃቄዎች እንደምን ያሉ ናቸው በማለት ዶክተር ዘነበን ጠይቂያቸው ነበር።
ህዝብን ከአደጋ መታደግ የምንችለው እኛ ከአደጋ መታደግ ስንችል ነው። እነዚህን የምናደርጋቸው ደግሞ ምናልባት ትናንሽ ነገሮች ናቸው ብለን በየዕለት ተግባራችን የምናደርጋቸው ነገሮች ትልቅ ለበሽታው መስፋፋት መንገድ ሊሆኑ ይችላሉ፣ ድልድይ ሊፈጥሩ ይችላሉ። እና እነዚህን ነገሮች ማወቅ ያስፈልጋል። ለምሳሌ አንተ የጠቀስካቸው ስቱዲዮ በምንጠቀምበት ምንድን ነው ርቀታችን? ምን አይነት ጥንቃቄ ልናደርግ ይገባል? ምን አይነትስ ርቀት ልንጠብቅ ይገባል? የሚሉትን ነገሮች ማየት ያስፈልጋል። የድምፅ መቅረጫዎቻችን ምናልባት ለቃለ መጠይቅ በምንወጣበት ሰዓት ምን ያህል ርቀት ጠብቀን ነው መረጃ ማግኘት ያለብን? እነዛንስ መሳሪያዎቻችን ኃላፊነት በተሞላበት እንዴት ነው ልንጠቀም የሚገባው? ከመጠቀማችን በፊት ምን ማድረግ አለብን? ከተጠቀምን በኋላ ምን ማድረግ አለብን? ምን አይነት ርቀት መጠበቅ አለብን? እነዚህ ነገሮች በሙሉ ራስን መጠበቅ ብቻ አይደለም፣ ህይወት አድን የሆኑ ስራዎች ናቸው። ህይወት ሊያድኑ ይችላሉ፣ ህይወት ሊቀጥፉ ይችላሉ። እነዚህን በአግባቡ ባለመወጣታችን ምናልባትም በሽታው የምናሰራጭ ዋናው መንገድ የኛ በአግባቡ በአድክሮ ልናደርግ የሚገባንን ነገር ባለማድረጋችን፣ መውሰድ የሚገባንን ጥንቃቄ ባለመውሰዳችን ምናልባትም ቅድም እንዳልኩት እንደ መድኃኒት የፈለግነው ነገር መርዝ ሆኖ ራሳችንን ሊያጠፋ ይችላል፣ ህብረተሰባችንን ሊጎዳ ይችላል። ስለዚህ መረጃ ለመሰብሰብ በምንወጣበት ሰዓት ከመሳሪያዎቻችን ከመጠቀማችን በፊት ምን ማድረግ አለብን? ከተጠቀምን በኋላ ምን ማድረግ አለብን? የሚሉት አይ ቲንክ ትልቁ የስራ ትልቁ አካል ይመስለኛል። እንዳልኩት ራሱን የማይጠብቅ ጋዜጠኛ ሌላውን ሊጠብቅ አይችልም። ለራሱ ሊጠነቀቅ የማይችል ጋዜጠኛ ለሌላው ሊጠነቀቅ አይችልም። እና በዚህ ወቅት እንደ ሌላው ጊዜ ሁሉ ከፍተኛ ኃላፊነት አለብን። ይሄንን ፈተና በታላቅ ስኬት ልንወጣ የምንችለው የተቀናጀ ስራ በመስራት ከፍተኛ ኃላፊነት የተሞላበት ስራ በመስራት ጥንቃቄ ከፍተኛ ጥንቃቄ በማድረግ ራሳችንንም ሌሎችንንም መጠበቅ ስንችል ብቻ ይህንን ፈተና በስኬት ልንወጣው እንችላለን።
ድምጽ ሬዲዮ ዳንኤል አርጋው ነኝ ከሎስ አንጀለስ ካሊፎርኒያ።
አመሰግናለሁ ዳንኤል። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ባልደረቦቻችን ስም የምንሰናበታችሁ ለቅንብሩ አብሮኝ ያለው ንጉሱ ታምሬና እኔም ሳስተናግዳችሁ የቆየሁት ሶሎሞን አባተነን አብራችሁን ስለቆያችሁ እናመሰግናለን። ከኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም ጤና ይስጥልን። በደህና አደሩ።